ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የየካቲት 5 ቀን 2010 ዓመተ ምህረት ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት ከቤተሰቦቻቸው ተነጥለው በአስገዳጅ ሁኔታ በውትድርና ተግባር ላይ የተሳተፉትን ሕፃናት ሳስብ በጣም ጥልቅ የሆነ ሐዘን ይሰማኛል። በእርግጥ ይህ አሳዛኝ ጉዳይ ነው ማለታቸው ተገልጿል። እንደሚታወቀው በአሁኑ ወቅት በመላው የክርስቲያን ማኅበረሰብ ዘንድ አብይ ጾም በይፋ መጀመሩ ይታወቃል። በአራተኛው ክፍለ ዘመን የኖረ ቅዱስ ዮሐንስ አፈወርቅ ጾምን በተመለከተ እንዲህ ብሎ ነበር። ጸሎት፣ ምሕረት ማድረግና ጾም፣ እነዚህ ሦስቱ አንድ ናቸው። አንዳቸው ለሌላው ሕይወት ይሰጣሉ። ጾም የጸሎት ነፍስ ነው። ምሕረት ለጾም ሕይወትን ይሰጣል። ማንም ሰው እነዚህን ነገሮች ለመለያየት እንዳይሞክር፣ ምክንያቱም በፍጹም ሊለያዩ የሚችሉ ነገሮች አይደሉምና። ከእነዚህ ከሦስቱ አንዱ ከሌለን ወይም ደግሞ እነዚህ ሦስቱ ነገሮች የሌሉን ከሆንን ምንም ዋጋ የለንም በማለት መናገሩ ይታወሳል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ የዛሬውን ዕለት ስርጭታችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡት ምዕመናንና አገር ጎብኚዎች ባሰሙት አስተንትኖ እንደ ገለጹት ኢየሱስ ማንም ሰው ሊነካው ያልፈለገውን በሽተኛ ሰው ቀርቦ እንደ ዳሰሰውና ከሕመሙ እንደ ፈወሰው ሁሉ ዛሬም ቢሆን እኛንም ከያዘን ማንኛውም ዐይነት በሽታ ነፃ ሊያደርገን ይፈልጋል ማለታቸው መገለጹ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሕሙማንን መንከባከብ ወንጌልን የማብሰር አንዱ ሂደት ነው ማለታቸው መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ብፁዕ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊ ጳጳሳት ጉባኤ ፕሬዝዳንትና የምስራቅ አፍሪካ ጳጳሳት ጉባኤ ኅብረት ሊቀመንበር የ2010 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የአብይ ጾም መግቢያ በማስመልከት ለመላው ምእመናን ያስተላለፉትን መልእክት እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ክቡራንና ክቡራት አድማጮቻችን፣ በቅድሚያ ዋና ዋና ዜናዎችን እናስደምጣቸዋለን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር እሁድ ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና የአገር ጎብኚዎች በዕለቱ በሚነበበው ቅዱስ ወንጌል ላይ ተመስርተው አስተንትኖን እንደሚያደርጉ ይታወቃል። በዚሁ መሠረት በትላንትናው ዕለት ማለትም በየካቲት 4 2010 ዓ.ም በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት ከማርቆስ ወንጌል ከምዕራፍ 1 ከቁጥር 40 እስከ 45 ላይ ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ የተጠቀሰው ኢየሱስ በለምጽ በሽታ የተጠቃውን ሰው መፈወሱን በሚገልጸው የመጽሐፍ ቅዱስ ክፍል ላይ መሠረቱን ባደረገው አስተምሯቸው እንደገለጹት ኢየሱስ ክርስቶስ ከሚያስጨንቀንና ከሚያንገላታን እርግማን ነፃ ሊያወጣን የመጣ አምላካችን ነው ማለታቸውም ተገልጿል። በወቅቱ የለምጽ በሽታ በአንድ ትልቅ ኃጢአት ምክንያት በሚመጣ እርግማን ውጤት ነው ተብሎ ይታመን እንደነበረ ያስታወሱት ቅዱስነታቸው፣ ኢየሱስ ግን ማንም ሰው ሊነካው ያልፈለገውን በሽተኛውን ሰው ቀርቦ እንደ ዳሰሰውና ከሕመሙ እንደ ፈወሰው ሁሉ ዛሬም ቢሆን እኛንም ከያዘን ማንኛውም ዓይነት በሽታ ነፃ ሊያደርገን ይፈልጋል ብለዋል።
ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትናንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናንና አገር ጎብኚዎች በዕለቱ በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት በተነበበው የመጽሐፍ ቅዱስ ክፍል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘት እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. In queste domeniche il Vangelo, secondo il racconto di Marco, ci presenta Gesù che guarisce i malati di ogni tipo. In tale contesto si colloca bene la giornata mondiale del malato, che ricorre proprio oggi, 11 febbraio, memoria della Beata Vergine Maria de Lourdes.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። ከባለፉት ሳምንታት ጀምሮ በነበሩት የዕለተ ሰንበት ምንባባት ውስጥ ኢየሱስ የተለያዩ አይነት በሽታዎችን እየፈወሰ እንደነበረ ወንጌላዊ ማርቆስ ይተርክልናል። በዚህም ሁኔታ ይህ ኢየሱስ የፈጸመው የፈውስ ተግባር በዛሬው ቀን ማለትም በጥር 4 2010 ዓ ም የሉርድ ማርያም የመታሰቢያ በዓል ጋር ተያይዞ በሚከበረው የበሽተኞች ቀን ጋር በተያያዘ መልኩ ይከበራል። ስለዚህ የልባችንን እይታ ማርያም በሉርድ የተገለጸችበት ዋሻን እንዲመለከት በማድረግ ኢየሱስ በእውነት የሰዎችን አካልና ነፍስ ለመፈወስ ወደ ዓለም የተላከ ሐኪማችን መሆኑን በማሰብ የሰውን ዘር በኃጢአቱና በኃጢአቱ ውጤት ምክንያት ከሚደርስበት መከራ የሰውን ዘር እንዲፈውሰው እግዚአብሔር ኢየሱስን ወደ ዓለም እንደላከው ማሰላሰል ይኖርብናል። በዛሬው ዕለት የተነበበልን ቅዱስ ወንጌል የማርቆስ ወንጌል ከምዕራፍ 1 ከቁጥር 40 እስከ 45 ማለታቸው ነው። አንድ በለምጽ በሽታ የተያዘ ሰው ከዚህ ከያዘው በሽታ እንደ ተፈወሰ ይተርክልናል። በብሉይ ኪዳን ውስጥ የዚህ ዓይነቱ በሽታ በወቅቱ በነበረው በአምልኮ ስርዓት መሰረት እርኩስ እንደሆነ ይታመን ስለነበር ከቀሪው የማህበረሰብ ክፍል ተለይቶ ብቻውን እንዲኖር ይደረግ ነበር። የዚህ አይነቱ ሰው ቅጣት የሚጣልበት ሲሆን ይህም የሚደረግበት ምክንያት በዚህ አይነቱ በሽታ የተጠቃ ሰው በሰዎች ፊት ብቻ ሳይሆን በእግዚአብሔርም ፊት ሳይቀር እርኩስ እንደሆነ ይቆጠር ስለነበር ነው። በእግዚአብሔርም ፊት ሳይቀር ለዚህም ነው ታዲያ በዛሬው ቅዱስ ወንጌል ውስጥ እንደተጠቀሰው ይህ በዚህ የለምጽ በሽታ የተጠቃው ሰው ኢየሱስን ብትፈቅድስ ልታነጻኝ ትችላለህ በማለት በእግሩ ስር ወድቆ የለመነው በዚሁ ምክንያት ነው። ኢየሱስም ይህንን በሰማ ወቅት ለሰውየው ራራለት። በዚሁ በኢየሱስ ውስጣዊ ባህሪ ላይ ማትኮር በጣም አስፈላጊ ነው። ይህንንም ባሳለፍነው ልዩ ቅዱስ የምሕረት ዓመት በሚገባ የተመለከትነው ጉዳይ ነበር። በርኅራኄና በምሕረት ወደ ተሞላው ወደ ኢየሱስ ልብ በጥልቀት ካልገባን በስተቀር ኢየሱስ የሚፈጽመውን ተግባራት ወይም ደግሞ ኢየሱስን ራሱ መረዳት በጣም ይከብደናል። እነዚህ ነገሮች ናቸው እንግዲህ ማለትም ርኅራኄና ምሕረት ኢየሱስ ለምጻሙን ሰው እጁን ዘርግቶ እንዲዳስሰው ያነሳሳውና እፈቅዳለው ንጻ በማለት የተናገረው በዚሁ ምክንያት ነው። በዚህ ሁኔታ ውስጥ በጣም አስደንጋጭ የሆነ እውነታ ኢየሱስ በሙሴ ሕግ መሠረት ሙሉ በሙሉ የተከለከለውን ሕግ በመተላለፍ የለምጽ በሽታ የያዘውን ሰው መንካቱ ነው። በወቅቱ አንድ በለምጽ በሽታ የተያዘ ሰውን መንካት ማለት በሥጋ ብቻ ሳይሆን በመንፈስም ሳይቀር መርከስ ማለት ተደርጎ ይቆጠር ስለነበር ይህንን የሚያደርግ ሰው ሙሉ በሙሉ ርኩስ ተደርጎ ይቆጠር ነበር። ነገር ግን በዚህ ሁኔታ ኢየሱስ ይህንን በለምጽ በሽታ የተያዘውን ሰው በመንካቱ የተነሳ ለምጹ ከበሽተኛው ወደ ኢየሱስ በመተላለፍ ኢየሱስን አልበከለውም ነበር። ነገር ግን ከኢየሱስ ወደ በሽተኛው ሰው የተላለፈው መንፈስ በሽተኛውን ከበሽታው አነጻው። በዚህም የፈውስ ሂደት ውስጥ እኛ የምናደንቀው ኢየሱስ ያሳየውን ምሕረትና ርኅራኄ ብቻ ሳይሆን በተላላፊ በሽታ መበከል የሰውን ዘር ከሚያስጨንቀው እርግማን የሰውን ዘር ነጻ ለማድረግ የሚፈልገውን የኢየሱስን ድፍረት እንመለከታለን። የተወደዳችሁ ወንድሞቼና እህቶቼ፣ ማንኛውም አይነት በሽታ የሚደርስብን በመርከሳችን የተነሳ አይደለም። በሽታ የሰው ልጆችን ሁሉ የሚያካትት ቢሆንም ነገር ግን በምንም መንገድ ከእግዚአብሔር ጋር ያለውን ግንኙነት አይነካም ወይም አይገድብም። እንዲያውም በተቃራኒው አንድ የታመመ ሰው ከአምላክ ጋር ይበልጥ አንድ መሆን ይችላል። እኛን የሚያረክሰን ኃጢአት ብቻ ነው። ራስ ወዳድነት፣ ኩራት፣ ወደ ሙስና ዓለም ውስጥ መግባት፣ እነዚህ ልባችንን የሚያሳምሙ በሽታዎች ናቸው። ከእነዚህ በሽታዎቻችን መፈወስ ግድ ይለናል። ልክ እንደ ለምጻሙ ሰው ወደ ኢየሱስ በመቅረብ ብትፈቅድስ ልታነጻኝ ትችላለህ ብለን ልንጠይቀው ይገባል። እስቲ አሁን ደግሞ እያንዳንዳችን ለአንድ አፍታ ጸጥ እንበል። እናንተም፣ አንተም፣ እኔም ሳልቀር እስቲ ለአፍታ ዝም እንበል። በልባችን እናስብ። ውስጣችንን እንመልከት። በውስጣችን ያለውን እርኩስ ነገር እንመልከት። የየግላችንን ኃጢአቶች እንመልከት። እያንዳንዳችን በዝምታ ነገር ግን በልባችን ለኢየሱስ ብትፈቅድስ ልታነጻኝ ትችላለህ ብለን እንጠይቀው። እስቲ ሁላችን ይህንን በዝምታ እንበል። ብትፈቅድስ ልታነጻኝ ትችላለህ? ብትፈቅድስ ልታነጻኝ ትችላለህ? በተደጋጋሚ ይህንን ቃል እንበል። በተጸጸተ ልብ ወደ ምስጢረ ንስሐ በምንቀርብበት ወቅት ሁሉ ጌታም በበኩሉ ፈቅጃለው ንጻ በማለት ይመልስልናል። በዚህ እንዴት ደስ የሚል ደስታ ይገኝ ይሆን? በዚህም የኃጢአታችን ለምጽ ሙሉ በሙሉ ይጠፋል። አተነው የነበረውን የልጅነት መብት በድጋሜ በመጎናጸፍ ከእግዚአብሔር ጋር የነበረንን ግንኙነት መልሰን እናድሳለን። ከማህበረሰቡ ጋርም ሳይቀር ሙሉ በሙሉ ተመልሰን እንቀላቀላለን። ለበሽተኞች ፈውስን ውስጣዊ ቁስሎቻችንን በማያልቀው ምህረት እንዲያነጻልን ልባችንን በተስፋና በሰላም እንዲሞላልን ከልጇ ዘንድ እንድታማልደን ያለ አዳም ኃጢአት በተጸነሰችው በመቤታችን በቅድስት ድንግል ማርያም አማላጅነት እንማጸናለን።
ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትናንትናው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናንና አገር ጎብኚዎች በዕለቱ በላቲን የሥርዓተ አምልኮ አቆጣጠር ደንብ መሠረት በተነበበው የመጽሐፍ ቅዱስ ክፍል ላይ ተመስርተው ያደረጉትን አስተንትኖ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሕሙማንን መንከባከብ ወንጌልን የማብሰር አንዱ አካል እንደሆነ ገለጹ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የዓለም የሕሙማን ቀን ምክንያት በማድረግ ባሰሙት ንግግር ሕሙማንን ማከምና ከበሽታቸው መፈወስ ከወንጌል አገልግሎት መካከል አንዱ እንደሆነ ገልጸው ሕሙማንን በመቀበል የሚያስፈልገውን እንክብካቤን ማድረግ ቤተ ክርስቲያን ከተጠራችበት የአገልግሎት መንገድ አንዱ እንደሆነ አስታውሰዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቤተ ክርስቲያን በ2000 ዓመታት ታሪክ ውስጥ በተለያዩ ደዌ ለሚሰቃዩ ሕሙማን ከምትሰጠው የሕክምና አገልግሎት በተጨማሪ የሰውን ልጅ ከደረሰበት መከራና ሥቃይ ለማውጣት ስትል ሌሎችንም በርካታ ማኅበራዊ አገልግሎቶችን እንደምታበረክት አስታውሰዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የዓለም የሕሙማን ቀንን ምክንያት በማድረግ በማርቆስ ወንጌል ውስጥ የተጠቀሰውንና ጌታችን ኢየሱስ ክርስቶስ በሥጋ ደዌ ይሰቃይ ለነበረ ሰው ያሳየውን ርኅራኄ በማስታወስ በዚህ የወንጌል ክፍል ላይ ባደረጉት አስተንትኖ በሥጋ ደዌ የሚሰቃይ ሰው በዚያን ጊዜ አስተሳሰብ በእግዚአብሔር ፊት እጅግ የረከሰ ሆኖ ስለሚቆጠር ማንም ወደዚያ ሰው እንደማይቀርብ፣ ነገር ግን ኢየሱስ ክርስቶስ ብቻ ለበሽተኛው እጅግ በመራራት በእጁም በመዳሰስ ከበሽታው እንደፈወሰው አስረድተዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመልእክታቸው ካቶሊካዊት ቤተ ክርስቲያን የሕክምና አገልግሎት የምታበረክትባቸው ተቋማት፣ ሆስፒታሎች፣ የጤና ጣቢያዎችና ክሊኒኮች ዋና ዓላማቸው ትርፍን ለማካበት ሳይሆን የሰውን ልጅ ከደረሰበት የጤና መታወክ ነፃ በማውጣት የተሟላ ሕክምናን በመስጠት ሥቃያቸውን ለማስታገስ የሚጥሩ መሆን እንዳለባቸው አሳስበው የገንዘብ አቅም የሚያንሳቸው የማኅበረሰቡ ክፍሎች ተነጥለው እንዳይቀሩ ልዩ እርዳታ ማድረግ እንደሚያስፈልግ አሳስበዋል። ቤተ ክርስቲያንም ከኢየሱስ ክርስቶስ የተቀበለችውን የማዳንና የመፈወስ ስጦታን በተግባር በመግለጽ ለሕሙማን በመራራትና በመጨነቅ አገልግሎት መስጠት ይኖርባታል ብለዋል። ክቡር አባ ጃን ፍራንኮ ላፒች በሮም ከተማ የፋተቤኔ ፍራቴሊ ሕሙማን ተንከባካቢና ሕክምና ሰጪ ካቶሊካዊ ማኅበር ባልደረባ የሆኑት እንደገለጹት እምነታችን ምንም ዓይነት ቅድመ ሁኔታን ሳናስቀምጥ በሕመም የሚሰቃዩትን ወንድሞቻችንንና እህቶቻችንን እንድንረዳቸው ያሳስበናል ብለዋል። ለወንጌል ምስክርነት የቆመ የሕክምና ተቋም ሕሙማንን የመንከባከብ የማከምና የመፈወስ አገልግሎት ከወንጌል ምስክርነት ጋር የተያያዘ መሆን ይኖርበታል ብለው ክቡር አባ ጃን ፍራንኮ ላፒች ወንጌልን ሳንመሰክር ሕሙማንን መፈወስ አንችልም፣ ሕሙማንን ሳንፈውስ ወንጌልን መመስከር አንችልም ብለዋል። በመጨረሻም ብፁዕ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊ ጳጳሳት ጉባኤ ፕሬዝዳንትና የምሥራቅ አፍሪቃ ጳጳሳት ጉባኤ ኅብረት ሊቀመንበር የ2010 ዓመተ ምሕረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የአብይ ጾም መግቢያ በማስመልከት ለመላው ምዕመናን ያስተላለፉትን መልእክት እናስደምጣቸዋለን። Thank you.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከክፋት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ማቴዎስ ምዕራፍ 24 ቁጥር 12። የተወደዳችሁ ብፁዓን ጳጳሳት፣ ካህናት፣ ገዳማውያንና ገዳማውያት፣ የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፍቃድ ያላችሁ በሙሉ የጌታ ሰላም ከእናንተ ጋር ይሁን። ከሁሉም በማስቀደም እንኳን ለ2010 ዓመተ ምሕረት የጌታችን የመድኃኒታችን ኢየሱስ ክርስቶስ አብይ ጾም ዕድሜ ሰጥቶን ይህንን ዕለት እንድናይ ላደረገን ቸሩ አምላካችን ክብርና ምስጋና ይሁን። ጾም በሁሉም እምነቶች ትልቅ መንፈሳዊ ዋጋ ይሰጠዋል። እኛ ክርስቲያኖች ስለምን እንጾማለን? ጥቅሙ ዓላማው ምንድን ነው ብለን ስንጠይቅ የምንጾመው ለተለያየ ምክንያት ነው። ይኸውም ሰዎች የእግዚአብሔርን ቸርነት ምሕረትንና ደግነትን ይቀምሱ ዘንድ፣ የበለጠ ወደ እርሱ ይቀርቡ ዘንድ፣ ሰይጣንን ማሸነፍ ይችሉ ዘንድ፣ ሰላም እንዲወርድ፣ እግዚአብሔር ክፉን እንዲያርቅ፣ ከአደጋ እንዲጠብቅ፣ የእግዚአብሔርን ምሪት ለማግኘት በመሳሰሉት እንጾማለን። ጾም ለእግዚአብሔርና የእግዚአብሔር ለሆኑ ነገሮች ሁሉ ቦታ የመስጠት ጊዜ ነው። ራስን በእግዚአብሔር ትእዛዛት የማነጽ እውነተኛ የመለወጥ ጊዜ ነው። ሐዋርያው ጴጥሮስ በመልእክቱ እንዲህ ይለናል፣ ነገር ግን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ስለሆንኩ እናንተም ቅዱሳን ሁኑ ተብሎ ተጽፏል ይለናል። ጾም ለተፈጠርንበት ዓላማ ያቆመናል። የተፈጠርነው ደግሞ የፈጠረን እግዚአብሔርን እንድናውቀው፣ እንድንወደው፣ ትእዛዙን እንድንፈጽም፣ ይህንንም አድርገን መንግሥተ ሰማይ እንድንገባ ነው። ቤተ ክርስቲያን ለሕዝቦች የደህንነት መንገድ ለማዘጋጀት ጾምን ታውጃለች። ክርስቲያኖች ራሳቸውን ለእግዚአብሔር የበለጠ ያስገዙ ዘንድ፣ በትሕትና ይመላለሱ ዘንድ፣ ጸጋን ያገኙ ዘንድ ጊዜን መንድባ ጾምን እንድንጾም ታዘናለች። ይህንን ልዩ የጸጋ ጊዜ፣ ወደ እግዚአብሔር የመቅረብ ጊዜ እያንዳንዳችን እድሉ እንዳያመልጠን መትጋት ይኖርብናል። ይህ የአብይ ጾም ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት ለዝግጅት ይረዳው ዘንድ ከጥምቀቱ በኋላ ወደ በረሃ ሄዶ በጸሎት የተጋበት የሰይጣንን ፈተና ያሸነፈበት ተግባር ነው። ይህንንም በማሰብ ካቶሊካውያን ይህንንም ጾም በታላቅ መንፈሳዊ ተጋድሎ እንጾማለን። ከሐሜት፣ ከቅናት፣ ከክፋት፣ ከቂም በቀል፣ ከጥላቻና ከብጥብጥ መጾም ወደ እግዚአብሔር ብቻ ሳይሆን ወደ ባልንጀራችንም ያቀርበናል። ቤተ ክርስቲያን በምታዘን መልኩ ከተከለከሉ ምግቦችም እንጾማለን። የምሕረትና የደግነት ተግባራት በመፈጸም የበለጠ ወደ እግዚአብሔር በመቅረብ ለመጸለይ፣ የተቸገረውን በመደገፍ፣ መልካም የሆነውን ነገር ሁሉ በማድረግ እንጾማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም መመሪያ ሲሰጠን እንዲህ ይለናል፣ ስትጾሙ መጾማችሁን ሰው እንዲያውቅ አይሁን፣ በምስጢር የጾማችሁትን ዋጋ ጸጋ የሚሰጣችሁ እግዚአብሔር ይወቅ እንጂ ይለናል በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ። ጸጋ በረከትን የሚሰጥ እግዚአብሔር ብቻ ነው። የጾም ዓላማ ከእግዚአብሔር ጋር እንድንቀራረብ ነው እንጂ ማኅበራዊ ገጽታችንን የምንገነባበት አይደለም። ጾም ተለምዷዊ ተግባር ብቻ ሲሆን መንፈሳዊ ክብር፣ ጸጋ ያጣና ባህላዊ ተግባር ይሆናል። ነገር ግን ወደ እግዚአብሔር የሚያደርሰን ጾም ትርጉም አይኖረውም። በዚህ አይነት መንገድ ለሰዎች እይታ የምንጾመው ጾም ትዕቢትን ያሸክማል። ሐዋርያው ጳውሎስ ወደ ተሰሎንቄ መልእክቱ ሲጽፍ እንዲህ ይላል፣ እግዚአብሔር የጠራን በቅድስና እንድንኖር ነው እንጂ በርኩሰት እንድንኖር አይደለም። ነቢዩ ኢሳይያስ በምዕራፍ 28ም የጾምን ትክክለኛ ትርጉም ከእግዚአብሔር የተቀበልነው መመሪያ በግልጽ ቋንቋ ያስቀምጥልናል። እኔ የምደሰትበት ጾም የጭቆና ሰንሰለትና የፍትህ መጓደል ቀንበር ታላሉ ዘንድ ቀንበሩን ሰብራችሁ የተጨቆኑትን ነጻ ታወጡ ዘንድ አይደለምን? ምግባችሁን ከተራበ ሰው ጋር እንድታካፍሉ፣ ማደሪያ የሌለውን ድሃ በቤታችሁ እንድትቀበሉ፣ የተራቆተውን እንድታለብሱ፣ ከቅርብ ዘመዶቻችሁም ራሳችሁን እንዳትደብቁ አይደለምን? ይህንስ ብታደርጉ ብርሃናችሁ እንደ ንጋት ብርሃን ይበራል፣ ፈውሳችሁም በፍጥነት ይመጣል ይለናል ነቢዩ ኢሳያስ። ስንጾም ሁል ጊዜ ይህንን መመሪያ ከልብ ልናጤነው ይገባል። ወንድሞቼና እህቶቼ፣ የጾማችን ዋና ዓላማ በመመሪያው የተቀመጡትን የሰውን መብትና ክብር የመጠበቅና ፍትህንና ሰላምን የማስፈን ጊዜ ነው። ራስን የመግዛት፣ በተጋድሎ የመመላለስ፣ ሌሎችን የማሰብ፣ የመደገፍ፣ የመጸለይ ጊዜ ነው። እነዚህን ፈጽመን ደግሞ መልካም ክርስቲያኖች፣ ፈጣሪያችን የምናከብረው፣ ለፈጣሪያችን የምንታዘዝ፣ እርሱ የፈጠረውን ፍጥረት ሁሉ የምናከብር፣ የምንከባከብ እንድንሆንና ጽድቅን መላበስ ችለን የእግዚአብሔር ሰዎች እንድንሆን ነው። በመጨረሻ በዚህ የጾም ወቅት ለሀገራችን ኢትዮጵያ፣ ለሕዝቦቿ ሰላምና ብልጽግና እንጸልይ። ከልብ በእውነት በመነጨ ስሜት ከተጋረጠብን የእርስ በርስ ጥላቻ፣ ሙስናና አድሎ እግዚአብሔር ራሱ እንዲጠብቀን፣ ኃላፊነት ያለባቸው ሰዎች ሁሉ የእግዚአብሔር ጥበብ አድሮባቸው ፍትህን እንዲፈጽሙ፣ እውነተኛ የሕዝብ የጋራ ጥቅም የሚያመጣ ትክክለኛ ውሳኔ እንዲወስኑ፣ እኛም እንደ እምነታችን በነቢዩ በኢሳይያስ ቃል እግዚአብሔር የነገረንን ለመፈጸም በጾምና በጸሎት እንትጋ። እውነተኛ ጾም እንድንጾም እግዚአብሔር ይርዳን። በእመቤታችን በቅድስት ድንግል ማርያም አማላጅነት ጌታችን መድኃኒታችን ኢየሱስ ክርስቶስ ጾማችንን ባርኮ ለብርሃነ ትንሣኤው በሰላም ያደርሰን። እግዚአብሔር አገራችንን ኢትዮጵያን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።